ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ምሽት ግንቦት 15 2014 ዓ.ም ዝግጅታችን ጀመረ። የፌዴራል መንግስትና የክልል ጸጥታ ኃይሎች በተቀናጀ መንገድ የሕግ የበላይነትን ማስከበር በሚል ባለፉት ጥቂት ቀናት መውሰድ በጀመሩት እርምጃ ጋዜጠኞችና ማህበረሰብ አንቂዎችን ጨምሮ በርካታ ሰዎች መታሰራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ።
የሕግ የበላይነትን ለማስከበር የሚወሰዱ እርምጃዎች ሕግን ወይ ሰብአዊ መብቶችን መርህ እየጣሱ መሆን የለባቸውም ነው የኛ ዋነኛ ትኩረት እሱ ነው።
በጉዳዩ ላይ ያናገርናቸውን የኮሚሽኑ የሕግና ፖሊሲ ስራ ክፍል ኃላፊ ወይዘሮ ታሪኳ ጌታቸውን የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በደቡብ ክልል ደራሼ ወረዳ ባለው ግጭት ምክንያት የተፈናቀሉ ሰዎች ዙሪያ የተሰናዳ ዘገባ እንዲሁም ሌሎች የሀገር ውስጥና የውጭ ክንዋኔዎችን የሚዳስሱ መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾች። ቻችን ፕሮግራሙን በማዘናዳት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ክልሉ ሰሞኑን ባደረገውና በክልሉ ውስጥ ሕግ የማስከበር ዘመቻ ሲል በጠራው ዘመቻ ከ4000 በላይ ሰዎችን በቁጥጥር ስር መዋሉን ዛሬ ባህር ዳር ላይ በሰጠው መግለጫ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ የፌዴራል መንግስትና የክልል የጸጥታ ኃይሎች በተቀናጀ መንገድ የሕግ የበላይነትን ማስከበር በሚል ባለፉት ጥቂት ቀናት መውሰድ በጀመሩት እርምጃ ጋዜጠኞችና የማህበረሰብ አንቂዎችን ጨምሮ በርካታ ሰዎች መታሰራቸውን ገልጸዋል። ኢሰመኮ የተወሰኑት ተጠርጣሪ ታሳሪዎች በቤተሰቦቻቸው የተጎበኙና በተለያየ የጊዜ መጠን ወደ ፍርድ ቤት የቀረቡ ቢሆንም በርካታ ታሳሪዎች ከፍርድ ቤት ትዕዛዝ ውጭ መታሰራቸውን፣ ፍርድ ቤት ያለመቅረባቸውን፣ በቤተሰብ አለመጎብኘታቸውን መመልከቱን ጨምሮ ገልጸዋል። አድማጮች፣ የዚህን ዜና ዝርዝር በአብይ ርዕስ እንመለስበታለን። በኦሮሞ ነጻነት ግንባር ኦነግ አመራር ኮሎኔል ገመቹ አያና የእስር ሁኔታ ፍርድ ቤት ቀርቦ እንዲያስረዳ ታዞ የነበረው የኦሮሚያ ፖሊስ ኮሚሽን የፍርድ ቤቱን ትዕዛዝ እንዳልፈጸመ የተከሳሹ ጠበቃ ገለጹ። መዝገቡ ተመርምሮ ለብይን ለነገ ተቀጥሯል። ፀሐይ ዳምጠው ተጨማሪ አላት።
የፌዴራል ጠቅላይ ፍርድ ቤት ሶስተኛ ሰበር ሰሚ ችሎት ለዛሬ ቀጥሮ የነበረው የኦሮሚያ ክልል ፖሊስ ኮሚሽን ግለሰቡን ካሁን አስሩ እንዳቆያቸው የምሰጠው ምክንያት ለመስማት ቢሆንም ከኮሚሽኑ በኩል በጽሁፍም ሆነ በአካል የቀረበ ምላሽ እንደሌለ የተከሳሹ ጠበቃ ቱሊ ባይሳ ተናግረዋል።
ፋይሉ የተቀጠለበት ዋናው ምክንያት የኦሮሚያ ፖሊስ ኮሚሽን ኮሎኔል ገመቸው ያናን አስሮ ያስቀመጠበትን አግባቡን ቀርቦ እንዲያስረዳ ነበር የታዘዘው። ትዕዛዙ ደግሞ የፌዴራል ፖሊስ ኮሚሽን በኩል እንዲደርሳቸው ነበር የታዘዘው። በዛው መሰረት የፌዴራል ፖሊስ ኮሚሽን ለኦሮሚያ ፖሊስ ኮሚሽን መጥሪያና የፍርድ ቤቱን ትዕዛዝ ማድረሱን ለፍርድ ቤቱ ማረጋገጫ አቀርቧል። ይሁን እንጂ የኦሮሚያ ፖሊስ ኮሚሽን ማንም አልቀረበም። በተደጋጋሚ መጥሪያ ቢደረግላቸውም ግቢ ውስጥ እንደሌሉ ፍርድ ቤቱ ካረጋገጠ በኋላ በዚሁ ላይ ለነገ ቀጠሮ ይባል ማለት ነው።
የፌዴራል ጠቅላይ ፍርድ ቤት ሶስተኛ ሰበር ሰሚ ችሎት የነ ኮሎኔል ገመቹ አያና መዝገብ መርምሮ ትዕዛዝ ለመስጠት ለነገ የተለዋጭ ቀጠሮ ሰጥቷል። ብለዋል። የኦሮሞ ነጻነት ግንባር ከፍተኛ አመራር የሆኑት ኮሎኔል ገመቹ አያና ግንቦት 9 ቀን 2013 ዓ.ም ተምረት በስር ፍርድ ቤት ከተከሰሱበት የሽብር ወንጀል ነጻ ከተባሉ በኋላ በቀጣዩ ቀን ግንቦት 10 ቀን 2013 ዓ.ም ተምረት ከቅልንጦ ማረሚያ ቤት ሲወጡ በኦሮሚያ ክልል ፖሊስ ተይዞ መታሰራቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከህግ አግባብ ውጪ በእስር ላይ የሚገኙ የኦሮሞ ነጻነት ግንባር አመራሮች በአፋጣኝ እንዲፈቱ የሚጠይቅ መግለጫ ማውጣቱ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በሶማሊያ አዲስ የተመረጡት ፕሬዝደንት ሐሰን ሼክ መሐሙድ ከዛሬ ጀምሮ ስልጣናቸውን በይፋ መረከባቸው ተገልጿል። ቀደም ሲል ወደ ነበራቸው ስልጣን የተመለሱት አዲሱ የሶማሌ ፕሬዝደንት ስልጣኑን የተረከቡት በቅጽል ስማቸው ፎርማጆ ተብለው ከሚጠሩት ከተሰናባቹ የሶማሊያ ፕሬዝደንት መሐመድ አብዱላሂ እጅ በተካሄደ የስንብት ስነ ስርዓት መሆኑ ተመልክቷል። አድማጮች፣ የዚህ ዝርዝር በእለቱ የዜና ትንታኔ ክፍለ ጊዜያችን ይቀርባል። የጀርመን ቻንስለር ኦላፍ ስኮለዝ ለሀገራቸው በሴኔጋል የጋስ ፍለጋ ፕሮጀክት ላይ ፍላጎት ያላት መሆኑን ትናንት እሁድ በጀመሩት የሶስት ቀን የአፍሪካ ጉብኝታቸው ላይ ተናገሩ። ጉብኝታቸው የዩክሬን ጦርነት በቀጠናው ላይ በሚያስከትለው የፖለቲካ ተጽዕኖም ላይ እንደሚያተኩር ተነግሯል። ጀርመን እና ሌሎች የአውሮፓ አገሮች ከሩሲያ በሚያስመጡት የተፈጥሮ ጋዝ ላይ ያላቸውን ጥገኝነት መቀነስ በሚፈልጉበት በዚህ ጊዜ ሴኔጋል ከሞሪታንያ አዋሳኝ አካባቢ ላይ በቂ የሆነ የተፈጥሮ ጋዝ ክምችት ያላት መሆኑ ተመልክቷል። ፕሬዚደንት ስኮዝ በጉብኝታቸው ወቅት ከሴኔጋሉ ፕሬዚደንት ማኪሳል ጋር በሰጡት የጋራ መግለጫ ልውውጡን ጀምረናል፣ በባለሙያዎች ደረጃ የምናደርገውን ጥረትም እንቀጥልበታለን፣ ለውጥና ማሻሻልን ማምጣቱ ፍላጎታችን ነው ብለዋል። በሴኔጋል የባህር ዳርቻ የሚደረገው የጋስ ፍለጋ ፕሮጀክት የሚመራው በቢዮንድ ፔትሮሊየም ወይም ቢፒ የተባለው ድርጅት ሲሆን የመጀመሪያው በርሜል ምርት እስከሚቀጥለው ዓመት መጀመሪያ ላይ እንደማይደርስ ተነግሯል። የዛሬ 6 ወር ወደ ስልጣን ከመጡ በኋላ በአፍሪካ የመጀመሪያቸው ጉብኝት የሆነው የጀርመኑ ቻንስለር ከሴኔጋል ሌላ ደቡብ አፍሪካን እንደሚጎበኙ ተገልጿል። ሴኔጋልና ደቡብ አፍሪካ በመጪው ሰኔ ጀርመን ላይ በሚደረገው የቡድን 7 አገሮች ጉባኤ ላይ መጋበዛቸው ተመልክቷል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሩሲያው ፕሬዝደንት ቭላድሚር ፑቲን ዩክሬን ውስጥ ለፈጸሙት የጭካኔ ተግባር ተገቢ ዋጋ ሊከፍሉ ይገባቸዋል ሲሉ ዛሬ ሰኞ በጃፓኑ ጉብኝታቸው ባሰሙት ንግግር ተናገሩ። ባይደን በንግግራቸው በሩሲያ ላይ የረጅም ጊዜ ማዕቀብን የመጣልን አስፈላጊነት አስመልክቶ ባስተላለፉት መልእክት በእርግጥ ይህን ሁሉ ካደረጉ በኋላ በዩክሬንና በሩሲያ መካከል መቀራረብ በመፈጠሩ ማዕቀቡ በብዙ መንገድ አልቀጠለም። ታዲያ ይህ ታይዋንን በኃይል ለመንጠቅ ለምትፈልገው ቻይና የሚያስተላልፈው መልእክት ምን ይሆናል ሲሉ ጠይቀዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪም ዛሬ ሰኞ ለዓለም የምጣኔ ሀብት መድረክ ላይ በበይነ መረብ ባስተላለፉት መልእክት በሩሲያ ነዳጅና ባንኮች ላይ ተጨማሪ ቀባዎች እንዲደረጉና ከሩሲያ የሚደረጉ ሁሉም የንግድ ግንኙነቶች እንዲቋረጡ በማሳሰብ ተጨማሪ ግፊት እንዲደረግ ጠይቀዋል። ዘለንስኪ በእርግጥ ይህ ጊዜ ጨካኝ የሆነ ኃይል ዓለምን እንዲመራ የሚፈቅድለት መሆን አለመሆኑ የሚወሰንበት ጊዜ ነው ብለዋል። ከሰዓታት በፊት ከሩሲያ ጋር የሚደረገውን ድርድር የሚመሩት የዘለንስኪ አማካሪ ሚካኤሎ ፖሎድሊያክ በሰጡት መግለጫ አውሮፓ በየቀኑ ከሩሲያ የ1 ቢሊዮን ዶላር ነዳጅ ታስገባለች ሲሉ ተናግረዋል። የአውሮፓ ህብረት መሪዎች በሩሲያ ነዳጅ ላይ ማዕቀብ እንዲጣል ሀሳብ ቢያቀርቡም በርካታ አገሮች በሩሲያ ነዳጅ ላይ ከፍተኛ ጥገኝነት ስላላቸው እነዚያ ጥረቶች እስካሁን ተግባራዊ እንዳይደረጉ መከላከላቸው ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የኢራን ፕሬዚደንት ኢብራሂም ሬዚ ዛሬ ሰኞ በሰጡት መግለጫ በኢራን ዋና ከተማ ውስጥ በአንድ የአብዮታዊ ዘብ ከፍተኛ አባል ላይ የተፈጸመውን ግድያ እንደሚበቀሉ አስታወቁ። በአገሪቱ ከፍተኛ ስልጣን ባለው የምክር ቤት ኃይል ላይ ትናንት እሁድ የተፈጸመው ምስጢራዊ የግድያ ጥቃት በአገሪቱ ያለውን የደህንነት ክፍተት ያሳያል ተብሏል። ፕሬዚደንቱ በጥቃቱ የተገደሉትን ኮሎኔል ሳያድ ኮዳኤን ለአገራቸው እንደተሰዉ ገልጸው ዓለም አቀፉ ማናለብኝነት ያሉትን ኃይል ተጠያቂ በማድረግ ዩናይትድ ስቴትስና አጋሮቿን አመላክተዋል። ለግድያው እስካሁን ኃላፊነቱን የወሰደ ባይኖርም ግድያው የተፈጸመው በሞተር ብስክሌት የነበሩ በሁለት ያልታወቁ ታጣቂዎች መሆኑ ተገልጿል። ያው የተፈጸመበት መንገድ ግን ቀደም ሲል ኢራን ውስጥ በእስራኤል ኢላማ ተደርገው ከተገደሉ የኒውክሌር ሳይንቲስቶች ጋር ተመሳሳይነት ያለው መሆኑን ተመልክቷል። የቀድሞ የፓኪስታን ጠቅላይ ሚኒስትር ኢምራን ካህን ትናንት እሁድ በሰጡት መግለጫ በአገሪቱ አዲስ ምርጫ እንዲካሄድ ለመጠየቅ በዚህ ሳምንት መጨረሻ ላይ በአገሪቱ መዲና ኢስላማባድ መጠነ ሰፊ የሆነውን የጸረ መንግስት ተቃውሞ ሰላማዊ ሰልፍ እንደሚመሩ አስታወቁ። ካህን ትሪክ ኢንሳፍ ወይም ፒት የተሰኘው ፓርቲያቸው ደጋፊዎችና ፓኪስታናውያን በሙሉ ከረቡ ጀምሮ በሚደረገው ተቃውሞ ተሳታፊ እንዲሆኑ ጠይቀዋል። የተቃውሞ ሰልፉ ወደ መቀመጥ አድማ እያደገ በመሄድ ጥያቄያቸው ምላሽ እስከሚያገኝ ድረስ የሚቀጥል መሆኑን አስታውቀዋል። ከክርኬት ተጫዋችነት ወደ ፖለቲካ ሰው የተቀየሩት የቀድሞ ጠቅላይ ሚኒስትር ካህን 4 ዓመት ከቆዩበት ስልጣናቸው የተወገዱት ባለፈው ወር ተቃዋሚዎቻቸው የምክር ቤት አባላት በነፈጓቸው የመተማመኛ ድምፅ መሆኑ ተመልክቷል። የእሳቸው ዋነኛ ተቀናቃኝ የነበሩት ሸህባዝ ሸሪፍ የተቃዋሚዎቹ ጥምረት መሪ ሆነው የተኳቸው መሆኑም ታውቋል። የ69 ዓመቱ ኢምራን ካህን ዩናይትድ ስቴትስ ከተቃዋሚዎች ጋር በመመሳጠር ከስልጣን እንዲወገዱ ያደረጓቸው መሆኑን ትናንት እሁድ በሰጡት መግለጫ ከሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በዚህ ወር መግቢያ ላይ በሰጡት መግለጫ የፕሮፓጋንዳና የተዛቡ የሐሰት መረጃዎች ከፍተኛ ዋጋ በምንሰጠው ከፓኪስታን ጋር ያለንን ግንኙነት ጨምሮ በመካከላችን ባለው የሁለትዮሽ ግንኙነት ላይ እንቅፋት እንዲሆንብን አንፈልግም ብለዋል። የኮቪድ-19 ወረርሽኝ በጣም በእርግጠኝነት አላበቃም ሲሉ የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አዳኖም ገብረኢየሱስ ትናንት እሁድ በተካሄደው የ75ኛው የዓለም ጤና ጉባኤ ላይ ተናገሩ። የዳይሬክተሩ ማስጠንቀቂያ የመጣው በርካታ አገሮች እያገረሸ ባለው የኮቪድ-19 ወረርሽኝ ሳቢያ ቀደም ሲል ያወጧቸውን አስገዳጅ መመሪያዎች ወደ ቦታቸው እየመለሱ ባሉበት ወቅት ነው። በሁሉም የዓለም ክፍሎች በሚገኙ 70 አገሮች ውስጥ የተጋላጮች ቁጥር መጨመራቸውን ዘገባዎች ያመለክታሉ ያሉት ዶክተር ቴዎድሮስ ይህ ቫይረስ ሁሌም አመጣጡ ያስገርመናል። ማህበረሰቡን እየደጋገመ አሁንም በማዕበሉ ይመታል። እስካሁን አቅጣጫውንም ሆነ መጠኑን ጨርሶ መገመት አልቻልንም ብለዋል። የዓለም ጤና ዲሬክተሩ በመላው ዓለም በኮሮና ቫይረስ የሞቱት ሰዎች ቁጥር ከ6 ሚሊዮን ይበልጣል ያሉ ሲሆን የተባበሩት መንግስታት ግን ከዚህ የሚበልጥ መሆኑን ገልጾ ወደ 15 ሚሊዮን የተጠጉ ሰዎች መሞታቸውን አመልክቷል። በሌላም በኩል የዓለም ጤና ድርጅት በወረርሽኝነት የተከሰተው ማንኪ ፖስ እየተባለ የሚጠራው ቫይረስ ራሱን ዝርያ በመለዋወጥ ስለመራባቱ ምንም ማስረጃ የለውም ሲሉ አንድ ከፍተኛ የተባበሩት መንግስታት ባለስልጣን ዛሬ ተናግረዋል። በሰሜን አሜሪካና አውሮፓ ከመቶ በላይ በሚሆኑ ሰዎች ላይ የታየው ይህ በሽታ እጅግም የሚያሰጋ አለመሆኑና በቁጥጥር ስር ሊያውሉት የሚቻል መሆኑም ተገልጿል። ይሁን እንጂ ሳይንቲስቶች ለወትሮው ከሚከሰትበት አካባቢ ውጭ የታየው በሽታ ለመጀመሪያ ጊዜ የት እንደተከሰተ በማጥናት ላይ መሆናቸው ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ግንቦት 15 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
በአማካይ ከ9000 እስከ 10000 በሳምንት በዚህ 5 እስከ 10 ሳምንታት የተገመገመ ይገኛል። ይሄ ማለት ካለው ከክልሉ ህዝብ በሳምንት 10000 የሚጠጋ ሰው በወባ በሽታ ይታመማል ማለት ነው።
በደቡብ ክልል 31 ወረዳዎች ውስጥ የወባ ወረርሽኝ መከሰቱን አስመልክቶ በክልሉ የበሽታዎች መከላከልና ጤና ማጉልበት ቢሮ የወባ ማስወገድ ዳይሬክተር አቶ ሄኖክ በቀለ ከተናገሩት የተቀነጨበውን የሰማችሁት። በሁለተኛው አጋማሽ ሙሉ ዘገባውን ታደምጣላችሁ። ለማስታወስ በድጋሚ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ክልሉን ሰሞኑን ባደረገውና በክልሉ ውስጥ ሕግ የማስከበር ዘመቻ ሲል በጠራው ዘመቻ ከ4500 በላይ ሰዎችን በቁጥጥር ስር መዋሉን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በበኩሉ የፌዴራል መንግስትና የክልል የጸጥታ ኃይሎች በተቀናጀ መንገድ የሕግ የበላይነትን ማስከበር በሚል ባለፉት ጥቂት ቀናት ውስጥ መውሰድ በጀመሩት እርምጃ ጋዜጠኞችና የማህበረሰብ አንቂዎችን ጨምሮ በርካታ ሰዎች መታሰራቸውን ገልጿል። ኢሰመኮ የተወሰኑት ተጠርጣሪዎች ታሳሪዎች በቤተሰቦቻቸው የተጎበኙና በተለያየ የጊዜ መጠን ወደ ፍርድ ቤት የቀረቡ ቢሆንም በርካታ ታሳሪዎች ከፍርድ ቤት ውጪ ትዕዛዝ ውጪ መታሰራቸውን፣ ፍርድ ቤት ያለመቅረባቸውንና በቤተሰብ አለመጎብኘታቸውን መመልከቱን ጨምሮ ገልጿል። የአሜሪካ ድምጽ ያናገራቸው የኮሚሽኑ የህግና ፖሊሲ የስራ ክፍል ኃላፊ ወይዘሮ ታሪኳ ጌታቸው የህግ የበላይነትን በማስከበሩ ሂደት የሰብአዊ መብቶችን በጣሰ መልኩ መሆን እንደሌለበት ተናግረዋል። ዝርዝሩን አስቴር ምስጋናው ታቀርበዋለች።
የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ዛሬ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ 4500 ሰዎችን ክልሉ ማሰሩን ተናግረዋል።
እዚህ ውስጥ ለማሳያ ከ210 የሚሆኑ በነብስ ግድያ የተከሰሱ ምርመራ የተጣራባቸው ግን ደግሞ በክልሉ ውስጣዊ በማህበረሰብ ውስጥ የህዝብ ነጻ አውጪ በሚመስል ደረጃ ዜጎች እያለቀሱ እነዚህን የመያዝ አቅም አልነበረም። አሁን ላይ 210 መቆጣጠር ተችሏል። ከ40 በላይ በፍርድ ቤት ተፈርዶባቸው ማረሚያ ቤት ሰብረውም ይሁን ጠፍተው በልዩ ልዩ ስነ ምግባር ችግርም ጭምር 40 ከማረሚያ ቤት ያመለጡ ፍርደኞች የተያዙበት ሁኔታ ነው ያለው። በፍርድ ቤት በወንጀል ባለመቅረብ በሌሉበት የተፈረደባቸው ከ39 በላይ ሰዎች መቆጣጠር ተችሏል። የክልላችን ብሎም የሀገራችን ሰላምና ደህንነት የማይፈልጉ ቡድኖች የሚያሰማሯቸው ከ917 በላይ ጸጉረ ልውጦች መቆጣጠር ተችሏል። በሌላ መንገድ በራሳችን በጸጥታ መዋቅር በመንግስት የጸጥታ መዋቅር ውስጥ ህዝባዊ ኃላፊነት ባለመወጣት በስነ ምግባር በልዩ ልዩ ወንጀሎችን በመሳተፍ ጭምር ከ1780 በላይ መቆጣጠር ተችሏል።
እስሩ በሀገሪቱ ውስጥ የተከሰተውን ውስጣዊ ችግር እንደምቹ አጋጣሚ በመቁጠር በክልል ውስጥ ዝርፊያና ውንብድና የሚፈጽሙትን ህግ ፊት ለማቆም የታሰበ ነው ብለዋል። ማህበራዊ ሚዲያን በመጠቀም የክልሉን ሰላም ለማደፍረስ ይሰራሉ ያሏቸውን ግለሰቦችና ቡድኖች በጥርጣሬ መያዛቸውን አቶ ደሳለኝ አክለው ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን የፌዴራል መንግስቱና የክልል የጸጥታ ኃይሎች የህግ የበላይነትን ማስከበር በሚል በጀመሩት እርምጃ ጋዜጠኞች፣ የማህበረሰብ አንቂዎች እንዲሁም ሌሎች በርካታ ሰዎች እየታሰሩ መሆኑንና ኮሚሽኑም በቅርበት እየተከታተለ መሆኑን ትላንት ሪፖርት ማውጣቱን ተከትሎ ዛሬ ከአሜሪካ ድምጽ ጋር ቆይታ ያደረጉት በኮሚሽኑ የህግና ፖሊሲ የስራ ክፍል ኃላፊ ወይዘሮ ታሪኳ ጌታቸው ተናግረዋል።
በአዲስ አበባና በአማራ ክልል በተለይ በእነዚህ ሁለት አካባቢዎች ለእስር እየተዳረጉ ነው። ረዘም ላሉ ቀናት ቤተሰቦቻቸው ሳይጎበኟቸው ያሉበትን ቦታ ሳያውቁ ፍርድ ቤት ሳይቀርቡ በእስር ላይ እየቆዩ ነው። እነዚህ ሁሉ የሰብአዊ መብቶች ጥሰት ናቸው። በተለይም ደግሞ ያለ ፍርድ ቤት ትዕዛዝ መታሰራቸው ከፍተኛ የሰብአዊ መብት ጥሰት ስለሆነ ይህም እንዲቆም ያደረግነው ማሳሰቢያ።
የህግ የበላይነትን ማስከበር የመንግስት ተቀዳሚ ስራው መሆኑን የገለጹት ወይዘሮ ታሪኳ ህግ የማስከበሩ ስራ መሬት ላይ ሲወርድ ግን የሰብአዊ መብቶችን በጣሰ መልኩ መሆን የለበትም ብለዋል።
የህግ የበላይነትን ስርዓትን ማስከበር አስፈላጊ እንደሆነ ይገነዘባል። ሆኖም የህግ የበላይነትን ለማስከበር የሚወሰዱ እርምጃዎች ህግን ወይ ሰብአዊ መብቶችን መርህ እየጣሱ መሆን የለባቸውም ነው የኛ ዋነኛ ትኩረት እሱ ነው። አሁን ለምሳሌ ሰዎች ሊታሰሩ በቂ ክስ፣ በቂ ማስረጃ፣ ተአማኒ ክስ ሊመሰረት የሚችል ሁኔታ ካለ እነዚህ ነገሮች ቀድሞ ተዘጋጅተው ነው ሰዎች ሊታሰሩ የሚገባው። ለረጅም ጊዜ በቅድመ ክስ ሁኔታ ክስ ሳይመሰረትባቸው በእስር ላይ ሲቆዩ ቤተሰቦቻቸው ማንም ያሉበትን ሳያውቁ ይህ መደበኛ በሆኑ ማሰሪያ ቤቶች ቦታዎች ሲቀመጡ ሰዎች በተጨማሪ ስጋት ነው የሚደረጉት እንጂ ሌላው የማህበረሰብ ክፍልም ለከፍተኛ ስጋት ይዳረጋል። ይሄ ደግሞ በመንግስትና በህዝብ መካከል ያለውን እምነት ይሸረሽራል። በህግ እና በፍትህ ስርዓቱ ላይ ያለውን እምነት ይሸረሽራል።
ይህ በእንዲህ እንዳለ በተለያዩ መጽሔቶችና ጋዜጦች ላይ በጸሐፊነትና በማህበረሰብ አንቂነት የምትታወቀው በሙያዋ መምህር የሆነችው መስከረም አበራ ዛሬ በፌደራል የመጀመሪያ ደረጃ አራዳ ምድብ ችሎት መቅረቧን ጠበቃዋ አቶ ሄኖክ አክሊሉ ገልጸዋል። የተጠረጠረችበት ወንጀልም ሚዲያን ተጠቅሞ የፌደራልና የአማራ ክልል መንግስትን እንዲሁም ፋኖን ግጭት ውስጥ እንዲገቡ ማድረግ በሚል እንደሆነ ጠበቃ ሄኖክ ተናግረዋል።
ፌደራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የሚባለው ቀርበው ነበረ። ፖሊስ በምንድን ነው ያሰራቸው የሚለው ለፍርድ ቤቱ አስረድቷል። ተጠረጠሩበት የተባለው ነገር አማራ ክልል ላይ ካለው እንቅስቃሴ ጋር በተገናኘ የፌዴራል መንግስቱ እና የአማራ ክልል መንግስት እንዲለያዩ፣ ፋኖ እና የፌዴራል መንግስቱ ግጭት ውስጥ እንዲገቡ፣ በአጠቃላይ ሁከትና ብጥብጥ ለመፍጠር ሚዲያን ተጠቅመው ቅስቀሳ አድርገዋል። ይህንንም ስራ ደግሞ የሚደግፋቸው ገንዘብ እየከፈለ የሚደግፋቸው አካል አለ የሚል አጠቃላይ በዚህ ነው የተጠረጠሩ ተብሎ ነው እንግዲህ። ከተከራከርም በኋላ ፍርድ ቤቱ ያነሳናቸው ጉዳዮች ወዲያው ውሳኔ ሊሰጥበት ስላልቻለ በነገ ጠዋት በ3 ሰዓት ብይን ይሰጥበታል ብሎ ቀጥሮታል። እኛ ግን ያው የዋስትና ጥያቄዎችን ለፍርድ ቤቱ አቅርበናል።
የሁለት ልጆች እናት መሆኗ የተገለጸው እና ዛሬ በፖሊስ ፍርድ ቤት የቀረበችው መስከረም አበራ በአካሏ ላይ ምንም አይነት ጉዳት ያልደረሰባትና ባለቤቷን ጨምሮ ሌሎች የቤተሰብ አባላትን በነጻነት ማነጋገር መቻሏን ጠበቃ ሄኖክ አክሎ ገልጿል። የፌዴራል መንግስት ሰሞኑን ባወጣው መግለጫ በሁሉም ክልሎች በወንጀል የሚጠረጠሩ ግለሰቦችን መንግስት በቁጥጥር ስር እየዋለ መሆኑን ገልጿል። በጉዳዩ ላይ የታሳሪ ቤተሰቦችን፣ የህግ ባለሙያና ሌሎች አስተያየቶችን አካተን በሙሉ ዘገባ እንመለሳለን። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል ደራሼ ልዩ ወረዳ በግጭት ምክንያት የተፈናቀሉ በሺዎች የሚቆጠሩ የአካባቢው ነዋሪዎች በችግር ላይ እንደሚገኙ ተናገሩ። አብዛኞቹ መኖሪያ ቤታቸው በመቃጠሉ መፈናቀላቸውን የገለጹት ነዋሪዎች መጠለያ ሳያገኙ ብዙ ቀናትን እንዳሳለፉ ገልጸዋል። ከክልሉ አደጋ ስጋት ስራ አመራር ኮሚሽን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። የተፈናቃዮቹን ሁኔታ በተመለከተው ግን የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
የአሜሪካ ድምፅ በስልክ ያነጋገራቸውና የሶስት ልጆች እናት መሆናቸውን የነገሩን ወይዘሮ ስናይት ሽታዬ እርሳቸው ይኖሩበት የነበረው በደራሽ ልዩ ወረዳ የጋቶ ቀበሌ ነዋሪዎች በሙሉ መፈናቀላቸውን ተናግሯል።
በቃ ማንንም ጋቶ ላይ የሚኖር ሰው ሊኖር ቀርቶ ራሱ ባለፈው ወደ ቀያችሁ ላይ ነውና እስኪ ምናልባት ባለሙያ መጥቶ እናንተ ንብረትና እናንተ ቤት አወዳደሙን ይመለከታል ብሎ እኛም ቢቀሩ ያለንበት ቦታ የሞተር ባጃጅ የዞሩ ተፈናቃይ ወደ ቀሄና ተፈናቃይ ወደ ቀሄና ብሎ ሳውጁ በመንገድ የማውጁትን ሰምተን ተነስተን ስነት ከዛ ከወንዙ ማዶ አቅራቢያ ላይ የነበሩ ጎረቤቶቻችን እንደነገጣ መልሶ እኛን አሳደዱ። እኛም ተሰደን እንደገና ዳግም ወጣን።
ቤታቸው በመቃጠሉ ምክንያት ከሚያዝያ አጋማሽ ጀምሮ መፈናቀላቸውን ገልጧል።
ዝም ብለን ከምንበላው ከምንጠጣውም ከምንለብሰውም እናደርጎ ነገሮች ሁሉ ማዶ ወጥተን በደሳችን ብቻ ሮጠን ምትን ይኸው ከልጆቻችን ጋር ዝም ብለን አቅራቢያ ላይ የተገኘው መኖሪያ ቤት ሰው የሚኖርበት ተጠልለን የምንበላውም የምንጠጣውም የለም፣ ለብሶም ነገር የለም። በቃ እኔ ብቻ ሳልሆን ከእኔ ጋር የተፈናቀለ ህዝብ በየአቅጣጫው የተበታተነ እንደዛ በተመሰለ ሁኔታ ላይ ያለ ነው።
የመንግስት ትምህርት ቤቶች ጭምር በመውደማቸው ተፈናቃዮች እስካሁን መጠለያ ማግኘት አለመቻላቸውም ተናግሯል።
ትምህርት ቤቶችም ከአካባቢያችን ላይ ወድመዋል። በቃ ያለንበት ሁኔታ በሄርንበት ቦታ ወላ በጣም አስከፊና በጣም አስቀያሚ ህይወት ላይ ነው ያለነው። የሚወልዱትም አሉ፣ ምጥ ተይዞ በጫካው ላይ የሚሰቃዩትም አሉ። ሰው የራሱን ነጠላ ነው በቃ እንጨቱ እዚህ አስሮ እዛ ጥላ ስር የሚቀመጠው። ብዙ ሰው ነው ህብረተሰብ ማለት ከዚህ የተፈላቅሎ የመጣውን ህዝብ ሰው በራሱም ደግሞ ከኑሮን ውድነት ጋራ ከሰው ጋር ተቀራርቦ ለመኖርም በጣም ይከብዳል። የሚወልዱትም በየጫካው እየወለዱ ነው። ህጻናትም እናቶ ወላድ እናቶችም ብዙ አደጋ ላይ ናቸው። ከአየር መዛባቱ ብዛት የተነሳም ደግሞ እንግዲህ የገበያ ውድነት ጋር የተነሳ ሰው የምልሶ የሚቀምሰው ነገር የለም። ብዙ ችግር ላይ ነው ያለ ነው። በቃ በጣም አስፈሪና አስጊ ህይወት ላይ ነው ያለ ነው።
ሌላ የቀበሌው ነዋሪ አቶ ተፈራ ተክለ በበኩላቸው ከጋቶ ቀበሌ በሺዎች የሚቆጠሩ ሰዎች መፈናቀላቸው ይናገራሉ።
በጦርነቱ ምክንያት ዝናብ ከዛብ ሲተፈናቅሏል እና እስካሁን ስድር ላይ ነው። ወደ ቤት የተመለሰ ሰው ወደ ቀዬ የተመለሰ ባዶ ነው። እስካሁን የተሰጠ እርዳታም መልሶ መቋቋም የተደረገ ነገር አለን። ግልጽ ለማድረግ ዳቶ ቀበሌ የሚባለው መንደር አንድ እና መንደር ሁለት ይባላል እና አሁን ከመንደር አንድ ግማሹ ወደዚህ ወደ መንደር ሁለት ነው የተፈናቀለው። መንደር ሁለት ሙሉ በሙሉ ወድሟል። በቃ መንደር አንድ ሲባል ለብቻ የተወሰነ ሰዎች ቀርተዋል። እነሱ ደግሞ ወደዛ ወደ ፉጭጫ ቢባል ወደዛ ነው የሸሹም አሉ። ወደ ኮንሶ አቅጣጫ ግማሹ ዘመድ ጋር፣ ግማሹ በቃ ጫካ ውስጥ ነው። ግማሹ በቃ በቃ ሸራ ያለው በሸራ ስር በቃ ዝም ብሎ ጫካ ውስጥ ተጠለለ ነው እንጂ ኖርማል መጠለያ ያገኘ ሰው የለም። ግማሹ ወደ ጊዶሌ ከተማ ወጥቶ ቤት ክራይ ወስዶ ዘመድ ያለው ዘመድ ጋር፣ ዘመድ የሌለው ቤት ክራይ ወስዶ ነው ያለዋል። እንደገና ቤተ ክርስቲያን ላይም የተጠልሉ አሉ። እዚህ ወደ ቀያማ ቀበሌ የሚባል ላይ የሰፈሩ አሉ። ደግሞ እንደዛ
ከተፈናቀሉ አንድ ወር ቢሆናቸውም ለ15 ቀን ተብሎ ከተሰጣቸው ስንዴ ውጪ ተመልሶ ያያቸው ማንም እንደሌለ ገልጿል።
ለ15 ቀን የሚባል ሬሽን ተሰጥቷል። ስንዴ በቃ መጀመሪያ ላይ ወረዳ ላይ ተጠባባቂ ነበረ። በምግብ ዋስትና ትንሽ ነበረ። እሱ ባለፈው ሰኞ ነው፣ የዛሬ ሳምንት ነው የተሰጠው እንጂ ከዛ ውጭ የደረሰን ነገር አለ።
ከልዩ ወረዳው አልሼ ቀበሌ የተፈናቀሉት ሌላ አስተያየት ሰጪ አቶ ተስፋዬ ክለሌ በበኩላቸው እርሳቸውን ጨምሮ 300 ሰዎች መፈናቀላቸውን ጠቁመዋል። ተፈናቅለው የተጠለሉበትንም ገልጿል።
የተፈናቀሉ ሰዎች አሁን ግማሹ የምትባል የኛ ደን አለች፣ ደኑ ስር ናቸው። ሌሎቹ ደግሞ እዚህ ቆረ የምትባል ቦታ፣ ሌሎች ደግሞ ኢላይ ስሪገ ናቸው።
የተፈናቀሉ የቀበሌው ነዋሪዎች በአቅራቢያችን አለ ባሉት ጫካ ውስጥ በህብረት መጠለላቸውን፣ ተደረገ የሚሉት ድጋፍም ጥቂት መሆኑን ይናገራሉ።
የምትባል የኛ ደን አለች፣ ደኑ ስር ናቸው። ሌሎቹ ደግሞ እዚህ ቆረ የምትባል ቦታ ሌሎች ደግሞ ኢላይ ስሪገ ናቸው። አንድ ሰው ሶስት ጣሳ ዝንዴ ተሰጥ ለነፍሰ ኮከቡ ሶስት ጣሳ የሚደርስ አንድ ወደ ቀለብ ተሰጠ።
አቶ ተፈራ መልሶ ለማቋቋም እንኳን እንዳልተቻለና የአካባቢው የጸጥታ ሁኔታ የሚያሰጋ እንደሆነም ጠቁመዋል።
ፎርም ተዘጋጅቶ ነበረ በቀደም ዓርብ ዕለት ለምዝገባ ሄዶ ሁኔታውን አይቶ ቤቶችንም አይቶ በቃ ምዝገባ ሊጀምሩ ሲሉ ደግሞ ከዛ ከኮንሶ አቅጣጫ ደግሞ ቶክስ ሲመረ ከዛ ከዚ ደግሞ ለግመታ ያሉት ሰዎችን በቃ በድንጋጤ ሸሽቶ ወደ ጊዶሌ ተመልሶ መጥተዋል። በቃ እና ምንም የተመዘገበ ነገር የለም፣ ግመታውም አልተካሄደም። በቃ በዛ ተጨናገ።
የደቡብ ብሔር ብሔረሰቦችና ሕዝቦች ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ስብሰባ ላይ መሆናቸውን ገልጸው ጋዜጠኛ ማነጋገር እንደማይችሉ ነግረውናል። የወረዳውን ነዋሪዎች የተፈናቀል ነው በደራሼ ልዩ ወረዳና በኮንሶ ዞን አዋሳኝ አካባቢዎች ባለው የመሬት ይገባኛል ወይም ከአስተዳደራዊ ወሰንና ከአደረጃጀት ጥያቄ ጋር በተያያዘ መሆኑን በተደጋጋሚ ጊዜ መግለጻቸውና እኛም መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ተከታዩ ዘገባችን የምናልፈው ደግሞ ወደ ጎረቤት ሀገር ሶማሊያ ይሆናል። አዲሱ የሶማሊያ ፕሬዝዳንት መጪውን የአራት ዓመት የስልጣን ዘመናቸውን ሲጀምሩ በሀገሪቱ የሚታየው የፖለቲካ ክፍፍልና ከአልቃይዳ ጋር ቁርኝት ያለው ከአማጺው አልሻባብ ቡድን እየጨመረ የሚሄደው ጥቃት ከፊታቸው ይጠብቃቸዋል። ዘጋቢያችን አህመድ መሐመድ ከሞቃዲሾ ያደረሰን ዘገባ እንደሚከተለው ተሰናድቷል። ፕሬዚዳንት ሐሰን ሼክ መሐመድ ወደ ስልጣን ሲመጡ በፖለቲካ የተከፋፈለ ሀገር ከህዝብ የተጣለ ትልቅ ተስፋና እንደ አውሮፓውያን አቆጣጠር ከ2007 ዓ.ም ወዲህ በሶማሊያ እያየለ የሄደው የአልሻባብ ስጋት ከፊታቸው ይጠብቃቸዋል። ፋውዚያ ዩሱፍ የቀድሞ ምክትል ጠቅላይ ሚኒስትርና በተጠናቀቀው የፕሬዝዳንት ምርጫ ተፎካካሪ ነበሩ። እሳቸው እንደሚሉት አዲሱ ፕሬዝዳንት በርካታ ተፎካካሪ ፍላጎቶችን ያማከለና ብቃት ያለው መንግስት የመመስረት አስቸጋሪ ኃላፊነት ተጥሎባቸዋል።
አሁን ያለው ስርዓታችን 4.5 ወይም ለአራቱ ለትላልቆቹ ጎሳዎች እኩል እኩል ኮታ፣ ለአናሳኑ ጎሳዎች ደግሞ አንድ ላይ ግማሽ ኮታ መድቦ የሚሰራ በመሆኑ ሰዎች የሚጠብቁት ከተለያዩ ጎሳዎች ውስጥ ይመርጣል ብለው ነው። ስለዚህ ትልቁ ፈተና የሚሆነው የሙያው አቅም ያላቸው በጎሳ ሳይሆን በችሎታቸው የተመረጡ ሰዎች ያሉበት ጠንካራ ካቢኔ መሰየሙ ላይ ነው።
በሶማሊያ የስልጣን ክፍፍል 4-5 የተሰኘ በጎሳ ላይ የተመሰረተ ስርዓት ይከተላል። ይህም ከፍተኛ ቁጥር ያላቸው ጎሳዎች በፓርላማ አብላጫ መቀመጫ የሚያገኙ ሲሆን አነስተኛ ቁጥር ያላቸው ጎሳዎች ደግሞ አንድ ላይ ተደምረው የቀረውን መቀመጫ ይወስዳሉ። በመጪዎቹ ቀናት ፕሬዝዳንቱ ካቢኔታቸውን ከመሰየማቸው በፊት አዲስ ጠቅላይ ሚኒስትር ሾመው ፓርላማው እንዲያጸድቅላቸው ይጠይቃሉ። በሀገሪቱ ያለውን የፖለቲካ ጥያቄ ከመስተናገድ ጎን ለጎንም ፕሬዝዳንት መሐመድ ካማጺው የአልሻባብ ቡድን የተደቀነባቸውን የጸጥታ ስጋት በቁጥጥር ስር ማድረግ አለባቸው። መቀመጫውን በሞቃዲሾ ያደረገው የሰልታዊ ጥናትና ትንታኔ ማዕከል ዳይሬክተር የሆኑት አብዱራህማን ሼክ አዛሪ እንደሚሉት አዲሱ ፕሬዝዳንት ልክ እንደሚተኳቸው ፕሬዝዳንት ሁሉ ከአልሻባብ ጋር ለመስማማት መፈናፈኛ የላቸውም።
ደባን ተጋላለ አልሻባብ አይወዳን ይወራ አይወዳን ወሲሶናያን እንት አይጅራን አወድነ ኢለይሂን እናይ ወርን
በርግጥ አልሻባብ እየተዋጋ ነው። ጥቃት ማድረስ እስከቻሉ ወይም አቅሙስ ካላቸው ድረስ ጥቃቶች ይቀጥላሉ። ፕሬዝዳንቱ ያለው ድል አነስተኛ ነው፣ ምክንያቱም አልሻባብ ዓለም አቀፍና ቀጠናዊ ድርጅት ያለው የሽብር ቡድን ነው። ያ ማለት በቀላሉ እጃቸውን አይሰጡም።
አዛሪ አክለው አልሻባብ በቅርብ ጊዜ ካካሄዳቸው ጥቃቶች አንጻር ለመደራደር የሚገፋፋ ምክንያት ባይኖረውም አሁንም ግን ለመነጋገር አማራጮች አሉ ይላሉ።
በዓለም አቀፍ ደረጃና በቀጠናው ያሉ አጋሮች እርዳታ መንግስት ምናልባት እጅ መስጠት ከሚፈልጉ ወይም ድርጅቱን ከሚቃወሙ የተወሰኑ የአልሸባብ አማራሮች ጋር ሊደራደር ይችላል።
ዩሱፍም ይህን ሐሳብ ይጋራሉ። አዲሱ ፕሬዝዳንት ከአማጺው ቡድን ጋር የግንኙነት መስመሮችን መክፈት የሚያስችላቸው የተለያዩ አማራጮችን መመልከት ይኖርባቸዋል ይላሉ።
Another challenge is, as I said, is the security. The security is
ቅድም እንዳልኩት ሌላው ፈተና የጸጥታው ችግር ነው። የደህንነት ጉዳይ በጣም ትልቅ ችግር ነው። አልሸባብ ትልቅ ችግር ነው። ዋናው ጥያቄያቸው ደግሞ በአካባቢው ያሉ የውጭ ሀገር ኃይሎች እንዲወጡ ነው። በሌላ አነጋገር በሶማሊያ የሚገኘው ከተለያዩ የአፍሪካ ሀገሮች የተውጣጡ አባላት ያሉትን የአፍሪካ ህብረት የሽግግር ተልእኮ ማለት ነው። ከነሱ ጋር መነጋገር ቀላል ጉዳይ አይደለም። በየትኛውም የዓለም ክፍል አማጺ ወይም የሽብር ቡድን አሸንፎ ያውቅም፣ ግን አስተዳደሩን ያዳክማሉ። ስለዚህ ልናደርግ የምንችለው ጥሩ ነገር ከነሱ ጋር መደራደርና ጠንካራ አቋም ካላቸው ቡድኖች ጋር ስምምነት ላይ መድረስ ነው።
ግንቦት 15 በተካሄደው ምርጫ የአብዛኞቹን ተቃዋሚ ተወዳዳሪዎች ድጋፍ አግኝተው የተመረጡት ፕሬዝዳንት መሐመድ በደጋፊዎቻቸው መካከል ክፍተት እንዳይፈጠር ማድረግ አለባቸው። ጎን ለጎንም በምርጫ ወቅት የገቡትን ቃል ወደ ተግባር ለመቀየር ብቃት ያለው ቡድን ማዋቀር ይጠበቅባቸዋል። ተንታኞች እንደሚሉት አዲሱ መሪ ዩናይትድ ስቴትስ ኃይሏን በድጋሚ ወደ ሀገሪቱ ለማስገባት መወሰኗን ከአልሻባብ ጋር የሚያደርጉትን ጦርነት ለመደገፍና የሀገሪቱን ብሔራዊ ሰራዊት ለማጠናከር እንደ ድል ሊጠቀሙበት ይገባል። ለአሁኑ ግን ሀገሪቱ ፕሬዝዳንቱ ማንን ጠቅላይ ሚኒስትር አድርገው እንደሚመርጡ ለማየት እየተጠባበቀች ነው። ተከታዩ ዘገባችን ደግሞ ወደ ሩሲያ ነው የሚወስደን። ሩሲያ በዩክሬን ላይ ጦርነት እያካሄደችና ዓለም አቀፍ ማዕቀቦች እያሉባት ወደ ውጭ የምትልከው የነዳጅ ምርት ምንም አልቀነሰም። በተቃራኒው ሀገሪቱ በሚያዝያ ወር ወደ ውጭ የላከችው የነዳጅ ምርት ከጦርነቱ በፊት ከላከችው ይበልጣል። የዓለም የነዳጅ ዋጋ በማሻቀቡ ምክንያትም ሞስኮ ገንዘብ እያግበሰበሰች ነው ማለት ይቻላል። እስካሁን ተጥለው ያሉ ማዕቀቦች ሞስኮን እየጎዳት ባለመሆኑ ታዲያ አውሮፓ አዲስ የነዳጅ ማዕቀብ በሩሲያ ላይ መጣልን እንድታስብበት ምክንያት ሆኗል። አውሮፓ አብዛኛውን ነዳጅ ከሩሲያ የምታገኝ በመሆኑ አሁን ያንን ለማካካስ ሌሎች አካባቢዎችን ማማተር አለባት። ይህ ደግሞ ቀላል አይሆንም። በሁሉም አካባቢ ያለውን የነዳጅ ዋጋም የበለጠ እንዲያሻቅብ ያደርገዋል። የአሜሪካ ድምጽ በዚህ ዙሪያ ያጠናቀረውን ዘገባ ቆንጅታ ታቀርበዋለች።
ሩሲያ ዩክሬንን ስትወር የተጣለባት ማዕቀብ ኢኮኖሚዋን ለማስራብ ያለመ ነበር። ነገር ግን ማዕቀቡ የሩሲያን የነዳጅና ኃይል ላኪ ሚናዋን አልጎዳውም ነበረ። ምክንያቱም አውሮፓ በሩሲያ ነዳጅ ላይ ጥገኛ በመሆኗ በርካታ የአውሮፓ የነዳጅ ድርጅቶች የሩሲያን ነዳጅ አንገዛም እያሉ ነው። ማት ስሚት የነዳጅ ጉዳዮች ተንታኝ ናቸው፣ እንዲህ ይላሉ።
But the case is still with a lot of that crude is
ነገር ግን ይሆነ ያለው አብዛኛው ድፍድፍ ነዳጅ የሚሄደው ወደ አውሮፓ ሀገሮች ነው። በጣም ጥቂት ድርጅቶች ናቸው መግዛት ያቆሙት።
የነዳጅ ዝውውርን የሚከታተለው ኬፕለር የተሰኘው ድርጅት እንደሚለው ሩሲያ ወደ አውሮፓ የምትልከው ነዳጅ መጠን በመጋቢትና በሚያዝያ ወራት ቢቀንስም መጠኑ ግን ያን ያህል አይደለም። የነዳጅ ጉዳይ ተንታኙ ማት ስሚት እንደገና
As a number of these European countries have realized that yes they're being chastised
ብዙዎቹ እነዚህ የአውሮፓ ሀገሮች ነዳጁንም ሆነ ሌላ ምርት መግዛት በመቀጠላቸው ንቀፋና ትችት ገጥሟቸዋል። ነገር ግን ምንም ነገር ግዢያቸውን አያስቆመው ግዢውንም እየቀጠሉ ነው። ስለዚህ ብዙም ለውጥ አናይም። በምርቱ ዝውውር ላይ ማዕቀብ እስኪጣል ድረስም ብዙ ለውጥ አናይም።
ወደ ሌሎች የዓለም ክፍሎች የሚላከው ነዳጅ እንዲያውም ጭማሪ ያሳየ ነው። ሩሲያ ካለፉት ዓመታት አንጻር ሲታይ የበለጠ መጠን ያለው ነዳጅ በመላክ ላይ ነች። አንዳንድ ግዢዎች በመቆማቸው ምክንያት ሞስኮ ነዳጇን እስከ 35 ከመቶ በሚደርስ በከፍተኛ ቅናሽ ለመሸጥ ተገድዳለች። ይህም እንደ ህንድ ላሉ ሀገሮች ጥሩ አጋጣሚ ፈጥሮላቸዋል። ማት ስሚት እንዲህ ይላሉ።
ከወረራው በፊት ህንድ ብዙም የሩሲያን ነዳጅ አታስገባም ነበር። ባለፈው ዓመት አልፎ አልፎ ነበር የገዛችው። 14 ሚሊዮን በርሜል ነበር የገዛችው። ከወረራው በኋላ ግን ነዳጁም ዋጋው በመቀነሱ የዛን ሁለት እጥፍ አስገብታለች።
ከነቅናሹም ቢሆን ሩሲያ ካለፈው ዓመት ይልቅ በዚህ ዓመት አጠቃላይ የነዳጅ ዋጋ ጭማሪ በማሳየቱ ምክንያት በርካታ ትርፍ አግኝታለች። ከዓለም አቀፍ ጥናት ማዕከል ቤን ካሂል የሚሉት አላቸው።
በአውሮፓ ያሉ ፖሊሲ አውጪዎች በዚህ ጉዳይ ላይ ደስተኞች አይደሉም። ምክንያቱም በቂ ጫና በሩሲያ መንግስት ላይ እየፈጠረ አይደለም። ገቢ እያሳጣት አይደለም። አሁን ጫናውን በመጨመር በርከት ያለ የሩሲያን ነዳጅ ከገበያው በማስወጣት በገበያው ላይ ከበድ ያለ ተጽዕኖ ለመፍጠር አማራጮችን እየፈለጉ ነው።
የሩሲያን ነዳጅ ማገድ አውሮፓ በቀን ውስጥ 4.5 ሚሊዮን በርሜል እጥረት እንዲገጥማት ያደርጋል። ይህ እጥረትም ከሌላ አካባቢ መተካት ይኖርበታል። አንድ ችግር ግን አለ። ቤን ካሂል ይህን ይላሉ።
የነዳጅ ገበያው እጥረት ያለበት ነው። ሩሲያ ዩክሬንን ከመውረሯ በፊትም እጥረት ነበር። የነዳጅ ላኪ ሀገሮች ማህበር አባላት ብዙም ወደ ገበያው የሚያመጡት ምርት የለም። ሁሉም በአሜሪካ የሚሆነውን እየጠበቀ ነው። እዛ ደግሞ ያለው የምርት መጠን ከምን ፈልገው በታች ነው።
የአሜሪካ የነዳጅ ድርጅቶች ሰራተኞችን ለማግኘት ችግር ገጥሟቸዋል። መሳሪያዎችንና ሌሎች ግብአቶችን ማግኘትም አስቸጋሪ ሆኗል። በአሁኑ ወቅት አሜሪካ ባለም ከፍተኛ የነዳጅ አምራች ሀገር ብትሆንም የኢንዱስትሪ መስኩ ምርትን ለማሳደግ የሚያስፈልገውን ገንዘብ ለማግኘት ችግር ገጥሞታል። ከዓለም አቀፍ ጥናት ማዕከል ቤን ካሂል እንዲህ ይላሉ።
We had 10 years of enormous expansion in oil production.
የሼል እድገት ተብሎ በሚጠራው የመጀመሪያው 10 ዓመት ውስጥ በአሜሪካ ከፍተኛ የነዳጅ ምርት ታይቷል። በየዓመቱ የሚያስደንቅ እድገት ታይቶ ነበር። ምርት በመጨመሩም ገቢ ማስገኘቱና በርካታ የሥራ ዕድል መፍጠሩ ግሩም ነበር። በኢንቨስተር መነጽር ካየኸው ግን ስኬት ተደርጎ አይወሰድም።
አሁን ያለው የዋጋ ጭማሪ ድርጅቶችን ወደ አሜሪካ የነዳጅ ገበያ ለማማለል በቂ በመሆኑ የምርቱ መጠን በዓመቱ መጨረሻ በቀን ወደ 1 ሚሊዮን በርሜል ሊያድግ ይችላል። ያ ግን በሩሲያ ላይ በሚጣለው ማዕቀብ ምክንያት በአውሮፓ የሚፈጠረውን እጥረት ለመሸፈን በቂ አይሆንም። የነዳጅ ጉዳይ ተንታኙ ማት ስሚት ያስረዳሉ።
እንደ እውነቱ ከሆነ አውሮፓ ነዳጁን ከሁሉም አካባቢዎች ማስመጣት አለባት። ከሩሲያ የሚገባው የተወሰነ ድፍድፍ ከሰሜን ባህር በሚመጣው ተተክቷል። ከመካከለኛው ምስራቅ እንዲሁም ከምዕራብ አፍሪካም ወደፊት ያስገባሉ። በየቀኑ መግባት ያለበትን በሚሊዮን በርሜል የሚቆጠር ድፍድፍ ለመተካት ከየትም አካባቢ ማስገባት አለባቸው። ይህ ደግሞ የዋጋ ጭማሪን ያስከትላል።
የዋጋ ጭማሪው ዓለምን ሁሉ ሊጎዳ ይችላል። ነገር ግን በሩሲያ ላይ ግፊቱን ይጨምራል። 60 ከመቶ የሚሆነው ሀገሪቱ ለውጭ ንግድ የምትልከው ነዳጅ የሚሄደው ወደ አውሮፓ ነው። ማት ስሚት ሲያስረዱ
ሩሲያ በብዛት ወደ አውሮፓ ትልክ ስለነበር ሌላ ገበያ ለማግኘት ፈተና ይገጥማታል።
ህንድና ቻይና ትንሽ ይወስዱ ይሆናል። ነገር ግን ሁሉንም ለመቀበል መሰረተ ልማቱ የላቸውም። እናም ሩሲያ የዋጋውን መጠን ይበልጥ መቀነስ ሊኖርባት ይችላል። ይህ በዓለም የነዳጅ ገበያ ውስጥ የሚደረግ ትልቅ ለውጥ በመሆኑ ተግባራዊ ለመሆን ትንሽ ጊዜ ይወስዳል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፍ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ቀጣዩ መሰናዷችን ጤና ነው። ወደ ደቡብ ክልል ይወስደናል። በደቡብ ክልል 31 ወረዳዎች ውስጥ በአንድ ሳምንት 10,000 የሚደርስ ቁጥር ያለው ሰው በወባ መያዙን የክልሉ ጤና ቢሮ አስታውቋል። በሽታው በከፍተኛ መጠን የጨመረው የኬሚካል ርጭት ባለመካሄዱና ከዓለም አቀፍ ተቋማት የተለገሰ አጎበር ሳይከፋፈል በመቆየቱ መሆኑንም የጤና ቢሮ የወባ ማስወገድ ዳይሬክቶሬት ለአሜሪካ ድምጽ ገልጸዋል። ዮናታን ዘብዴዎስ ተጨማሪ አለው።
በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ውስጥ አሁን የተመዘገበው ስርጭት በመላ አገሪቱ አደገኛውና ከፍተኛ መሆኑን በክልሉ የበሽታዎች መከላከልና የጤና ማጎልበት ስራ ሂደት የወባ ማስወገድ ከፍተኛ ዲሬክተር አቶ ሄኖክ በቀለ ለቪኦኤ ተናግሯል።
በአማካይ ከ9,000 እስከ 10,000 በሳምንት በዚህ 5-10 ሳምንታት የተገመገመ ይገኛል። ይሄ ማለት ካለው ከክልሉ ሕዝብ በሳምንት 10,000 የሚጠጋ ሰው በወባ በሽታ ይታመማል ማለት ነው። ስለዚህ ይሄ ቀላል ቁጥር አይደለም። በሁለት ወር ወደ 100,000 የሚጠጋ ሰው ይታመማል እንደማለት ነው እና ለሀገርም ቁጥር አንድ በዚህ ወቅት በአሁኑ ሰዓት ለሀገሪቷም 28% የወባ ጫና ኮንትሪቢዩት የሚያደርግ ክልል ሆኗል። አሁን ከዚህ በፊት በሁለተኛ ደረጃ ላይ የሚገኝ አሁን አንደኛ ደረጃ ሆኗል።
በክልሉ ቀንሶ ነበር ያሉት የወባ ስርጭት አሁን ለማንሰራራቱ ምክንያቶች ናቸው ያሏቸውንም አቶ ሄኖክ ዘርዝሯቸዋል።
ለምሳሌ አጎበር በጊዜው ያልተጠቃባቸው ወረዳዎች ወደ 34 በላይ ወረዳዎች መኖራቸው፣ አሁን ወረርሽኙም የተከሰተው በእነኛ አካባቢ መሆኑ፣ የቤት ውስጥ የሚረጭ የወባ ትንኝ የሚከላከል ኬሚካል ላለፉት 2 ዓመታት አለመረጨቱና ሌሎቹ ናቸው። ያን ተከትሎ እስካሁን ያው የወባ መጠን ዘንድሮ ከአምናም እንዲሁም ካለፉት 5 ዓመት ተመሳሳይ ወቅት ጋር ሲነጻጸር አሁንም ከፍ ብሎ ይታያል።
በላቦራቶሪ በተደረገ ምርመራ ከ242,000 በላይ ሰዎች እስካለፈው ሳምንት ለወባ መጋለጣቸው መረጋገጡን እንዲሁም ለታመሙት ሕክምና የተሰጠ መሆኑን የክልሉ የጤና ቢሮ የኮሚኒኬሽን ጉዳዮች ዲሬክተር አቶ ቀደረላ አህመድ በቢሮው ማህበራዊ መገናኛ ገጽ ባወጡት መግለጫ ገልጧል። ወባ በከፍተኛ ሁኔታ የተዛመተባቸውን አካባቢዎች አቶ ሄኖክ በቀለ ዘርዝሯል።
ከምባታ ጠምባሮ ዞን በከፊል የተወሰኑ ወረዳዎች ሀዲያ ውስጥ ምዕራብ ባዳዋቸው አካባቢ፣ እንዲሁም ወላይታ ዞን በስፋት እየታየ ነው። አሁን ጋሞ ዞን፣ ጎፋ ዞን እነኚህ በስፋት እያየንባቸው ያለና አሁን በቅርቡ ደግሞ ባስኬቶ ልዩ ወረዳም ይህን ችግር እያየንባቸው ያለባቸው አካባቢዎች ወይም ወረዳዎች እና ዞኖች ናቸው።
ወረርሽኙን ለመቆጣጠር የተደረገ ነው ያሉትን ጥረት ዳይሬክተሩ ሲያብራሩ ከውጭ ገብቷል ያሉትን ከ1,300,000 በላይ ኬሚካል የተነከረ አጎበር ከ30 በላይ ለሚሆኑ ወረዳዎች እንደሚከፋፈልም ተናግሯል።
ድጋፋዊ ክትትሎች በስፋት እየሄድን አሁን በቅርቡ ወደ 7 ቡድን ተዋቅሮ 2ቱ ቡድን ወረርሽኙ ሰፋ ወዳለባቸው ወባን ብቻ እንዲያዩ፣ ሌሎቹ ግን ሌሎች ወረርሽኞችን በክልሉ ስላሉ እነሱንም ጭምር አብሮ ከወባ ጋር እንዲያዩ ተዋቅሮ ሄደዋሉ። ሰፊ ስራዎች እየተሰሩ ነው። አሁን ደግሞ ደስ የሚለው በቅርቡ እንግዲህ አጎበር መጥቷል። ስለዚህ አጎበር ለዚህ በ2013 መተካት የነበረባቸው ወረዳዎች ሳይተካላቸው የቀሩት ወደ 34 ነው። አሁን በቅርቡ ባለው ደግሞ የመዋቅር ለውጥ አድርጎ ወደ 40 የሚጠጋሉ 34ቱ ለነኚህ ወደ 1.3 ሚሊዮን የሚጠጋ አጎበር መጥቷል።
በሌላ በኩል ግን ክልሉ ቢምብን ለመከላከል የሚውል የሚረጭ ኬሚካል እንደሌለው አቶ ሄኖ ገልጿል።
ኬሚካሉ ገና አልገባም፣ ግዢ ሂደት ላይ ነው ያለው። በፊት ሀገር ውስጥ የሚመረት የነበረው በዚህ አዳሚ ቱሉ ላይ የሚመረት የነበረው ኬሚካል አሁን አገልግሎት እንዳይሰጥ በዓለም ጤና ድርጅትም እውቅና ስለሌለው ተከልክሎ አሁን የዓለም በዓለም አቀፍ ደረጃ እውቅና ያለው ኬሚካል ሹሚ ፊልድ የሚባል ከውጭ ሀገር በግዢ ሂደት ላይ ነው አሁን ያለውና ወባን ቁጥር አንድ አጀንዳ ያደርገው ማህበረሰቡን በደንብ ቀስቅሰው ማህበረሰቡ ከዚህ ከአስቸጋሪ በሽታ ራሱን እንዲጠብቅ የሚያስችሉበትን የታወቁ መከላከያ መንገዶች መተግበርና ያለውም አጎበሩን በአግባቡ እንዲጠቀም እንዲችሉ ማድረግ መቀስቀስ እና እንዲሁም አካባቢያቸውን ንጽህና እንዲጠብቁ ማስቻል እንዲችሉ ትልቁ አደራ የሚለው ነገር ነው።
ክረምት እየደረሰ በመሆኑ ስርጭቱ ይበልጥ እንዳይባባስና የከፋ ጉዳት እንዳያስከትል ሰው አጎበር በአግባቡ እንዲጠቀም የህመም ምልክቶች ሲታይ በአስቸኳይ ወደ ሕክምና ተቋም ሄዶ አገልግሎት እንዲያገኝ በየአካባቢው ውሃ ያቆሩ ኩሬዎችን በማፋሰስ ውሃ ሊያቆሩ የሚችሉ ጎድጓዳ ቦታዎችን በመደልደል ወረርሽኙን ለመከላከል እንዲረባረብ የደቡብ ኢትዮጵያ ሕዝቦች ክልል ጤና ቢሮ የወባ ማስወገድ ዲሬክተር አቶ ሄኖክ በቀለም አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ።
አሜሪካ ድምጽ ራዲዮ የሚተላለፈው መሰናዷችን እንደቀጠለ ነው። ወደ ተከታዩ ዘገባችን ስናልፍ ደግሞ በህወሓት ታጣቂዎች ቁጥጥር ስር በነበሩ የአማራ ክልል 8 ዞኖች ውስጥ የወደሙ የመሰረተ ልማት አውታሮችን መልሶ የመገንባት ስራ እየተከናወነ መሆኑን የክልሉ መንግስት ገልጿል። በአካባቢዎቹ ውስጥ ከ10 ሚሊዮን በላይ ነዋሪ የሚገለገለባቸው ከ100,100 በላይ ተቋማት ለጉዳት መዳረጋቸውን ነው ክልሉ ያስታወቀው። አስቴር ምስጋናው ተጨማሪ ዘገባ አላት።
የህወሓት ታጣቂዎች በአማራ ክልል ተቆጣጥረዋቸው በነበሩ 8 ዞኖች ውስጥ 288 ቢሊዮን ብር የሚገመት ንብረት መውደሙንና ደረሰ ያሉት ሰብአዊ ቀውስም ከፍተኛ መሆኑን የአማራ ክልል ዩኒቨርሲቲዎች ፎረምና ብሔራዊ ስታቲስቲክስ አገልግሎት ሰሞኑን በጋራ ባወጡት ለአምስት ወራት እንዳካሄዱት በጠቆሙት ጥናት ሪፖርት አሳውቀዋል። ከ828,000 በላይ ቁጥር ባለው የአካባቢዎቹ ነዋሪዎች ላይ ቀጥተኛ ጉዳት ደርሷል ሲሉ በምክትል ርዕሰ መስተዳደር ማዕረግ የክልሉ የማህበራዊ ዘርፍ ኃላፊ አቶ ስዩም መኮንን ገልጸዋል።
ይህ ደግሞ ውድመት በጣም ከፍተኛ ነው። 288 ቢሊየን በመጀመሪያ ደረጃ የወጣ ሪፖርት ነው። ይህ ጥናት የመጀመሪያ ደረጃ ጥናት ነው። የመጀመሪያ ጥናት እንደመሆኑ መጠን ያልተጠኑ መካተት ያለባቸው በርካታ ጉዳዮች አሉ። አሁንም እነዛ በጥናቱ ያልተካተቱ ጉዳዮች ደግሞ በቀጣይ በሚካሄዱ ጥናቶች በሰፊው እንደዚሁ የተጠና በየጊዜው የደረሰው ውድመትና ጉዳት ለህዝባችን፣ ለዓለም አቀፉ ማህበረሰብ ግልጽ የምናደርግና አጠቃላይ የክልሉ ካቢኔ የቀረበውን የጥናት ውጤት በዝርዝር ከመረመረ በኋላ ያጸደቀውና በእሱ ላይ ተመስቶ ቀጣይ ስራዎች መስራት እንዳለበት አቅጣጫ ያስቀመጠ መሆኑ ግንዛቤ እንዲያዝ ነው።
የወደሙትን የመሰረተ ልማት አውታሮችን መልሶ ለመገንባት የክልሉ መንግስት እያደረገ ስላለው ጥረትም አቶ ስዩም ተናግረዋል።
ገና የሪፖርት ያልተጠኑ ያልተካተቱ በጣም በርካታ ጉዳቶችና ውድመቶች አሉ። እነዚህም በሚያካትበት ጊዜ ከዚህም በላይ እንደሚሆን ይገመታል። ሰው ይህን በመንግስት አቅም ብቻ መገንባት የሚቻል ስላልሆነ ይህን መልሶ በማቋቋምና በመግባት ነገር የሚያስፈልገውን ሀብት ለማሰባሰብ የሚያስችል ልዩ ልዩ የሀብት ሞቢላይዜሽን ስራዎች ይሰራሉ። እነዚህ የሀብት ሞቢላይዜሽን ስራዎች ከማህበረሰባችን፣ ከንግዱ ማህበረሰብ፣ ከመንግስት ተቋማት፣ ከለጋሽ ድርጅቶች፣ ዓለም አቀፍ ተቋማት በማስተባበርና በማቀናጀት ከነዚህ ሀብት በማሰባሰብ ማቋቋምና ግንባታ ስራውን በተጠናከረ ሁኔታ መስራት በእጅጉ አስፈላጊ ነው ማለት ነው። በእነዚህ 8 ዞኖች በ87 ወረዳዎች እና ከ945 በላይ ቀበሌዎች መደበኛ የመንግስት አገልግሎት እንዲጀምር የማድረግ ስራዎች ናቸው ትኩረት ሰጥቷቸው ሲሰሩ የነበሩ።
በሌላ በኩል የክልሉ ጤና ቢሮ ይፋ ባደረገው የዳሰሳ ጥናት የህወሓት ታጣቂዎች ተቆጣጥረዋቸው በቆዩባቸው በእነዚሁ አካባቢዎች 1,100 ተቋማት መጎዳታቸውን ማስተዋሉን አመልክቷል። በደረሰው ጉዳት ምክንያት ከ10 ሚሊዮን በላይ ሰዎች ያለ አገልግሎት መቅረቱን የዳሰሳ ጥናት የተባለውን ስራ የመሩት የክልሉ ጤና ቢሮ የህክምናና ተሐድሶ አገልግሎት ዳይሬክተር አቶ አበበ ተምትሜ ተናግረዋል።
ነጻ በሆኑ አካባቢዎች ላይ ጥናት ለማድረግ ሞክረናል። 1,107 አካባቢ የሚደርሱ ተቋማት የጉዳት መጠናቸው የሚያሳየው እንዳጠቃላይ ወደ 13 ቢሊዮን አካባቢ ብር የሚገመት ውድመት ደርሷል ነው የሚያመላክተን። ማለት ይህ እንግዲህ አላለቀም፣ ሲያልቅ ደግሞ ከዚህ በላይ እና እጥፍ ሊሆን ይችላል ብለን ነው የምንገምተው ማለት ነው። 8 ዞኖችን፣ 82 ወረዳዎችን፣ 40 ሆስፒታሎችን፣ 453 ጤና ጣቢያዎችን፣ 1,850 ጤና ኬላዎችን፣ 4 ደም ባንኮችን፣ 466 የግል ጤና ተቋማትን ላይ ጉዳት አድርሷል። ይህ እንግዲህ የክልሉን 50% የጤና ተቋማት ሽፋን ይይዛል ማለት ነው። እነሱ ጋር ጉዳት ሲደርስ ደግሞ ወደ 10 ሚሊዮን አካባቢ የሚደርስ ማህበረሰብ በእነኚህ ተቋማት የጤና አገልግሎት ይሻ ነበረ በዛን ሰዓት ማለት ነው። ስለዚህ አገልግሎት እያገኛል አይደለምና በዛ ደረጃ ላይ ጉዳቱ የከፋ ነው ማለት ይቻላል።
ታጣቂዎቹ አካባቢዎቹ ውስጥ በቆዩባቸው 6 ወራት ውስጥ ከ32000 በላይ የጤና ባለሙያዎች ከስራ ውጪ መሆናቸውንና መፈናቀላቸውን በዚህም ምክንያት በየወሩ ከ17000 በላይ እናቶች የማዋለድ አገልግሎት እንደተቋረጠባቸው ከ32000 በላይ ህጻናትም ክትባት በወቅቱ ሳያገኙ መቅረታቸውን ቀዶ ህክምና የሚያስፈልጋቸው ከ10000 በላይ ሰዎች ሳይደርስላቸው መቅረቱን ሪፖርቱ የዘረዘረ ሲሆን 1,200,000 ሰው የጤና አገልግሎት ተጠቃሚ ሳይሆን መቅረቱን ዳይሬክተሩ አቶ አበበ ተምትሜ አመልክተዋል።
ማለት የጤና አገልግሎቶች ማለት እንግዲህ የእናቶች ጤና፣ የህፃናት ክትባት ምናልባትም ህብረተሰቡ የጤና አገልግሎቱን እየሻተ ተቋማትን ሲጎበኝ የነበረ በዛ ደረጃ ላይ አልነበረም ማለት ነው። እንግዲህ በየወሩ እስከ 1.2 ሚሊዮን የጤና አገልግሎት ይፈልጋል። በየወሩ ተቋማትን በመሄድ ያንን እያገኘው አልነበረም ማለት ነው። የረጅም ጊዜ ህክምና ክትትል ያላቸው የኤችአይቪ፣ የደም ግፊት፣ የስኳር ህሙማኖችን በተመሳሳይ አገልግሎቱን ባለማግኘታቸው አሁን ለተለያዩ የጤና ችግሮች ተጋልጠዋል።
አቶ አበበ አክለው ወራሪ ብለው የጠሩት ኃይል በሴቶችና በህፃናት ላይ ጾታዊ ጥቃት እንደፈጸመና 4000 የሚሆኑ ሰዎች ለአእምሮ ጤና ቀውስ እንደተዳረጉ ገልጸዋል።
ከጦርነቱ ጋር ተያይዞ አሁን ነጻ በሆኑ አካባቢዎች ላይ በማህበረሰብ ደረጃ ከሰራናቸው ስራዎች ማለት ነው። ስለዚህ ስራዎችን ስንሰራ ስናስገነዝብ እዛው ደግሞ ችግሩ ያለባቸውን ሰዎች እንለያለን። ስለዚህ ወደ 4000 የሚደርሱ የማህበረሰብ ክፍሎች በአይምሮ ህሙማን ችግር ገጥሟቸዋል ማለት ነው። ወደ 1642 የሚደርሱ ጾታዊ ጥቃት የደረሰባቸው ዜጎች አሉ። እንግዲህ ከዚህ ውስጥ 135ቱ ህጻናት ነውና እነኚህ ተጎጂዎች ህይወታቸውን ጤናማ በሆነ መንገድ እንዲመሩ 12 የሚደርሱ ሆስፒታሎች ላይ 80 ባለሙያዎችን በማሰልጠን የህክምና አገልግሎቱን ተደራሽ እያደረግን እንገኛለን። ለዛ የሚያገለግሉ ባለሙያዎችን በመመደብ ለ6000 አካባቢ የሚደርሱ ባለሙያዎች ስልጠናዎችን ለመስጠት ጥረት አድርገናል ማለት ነው። በተለይ በ26 ሆስፒታሎች ስራ ከመጀመራቸው በፊት ለሰራተኛው አጠቃላይ ኦሪንቴሽን የሳይኮሎጂ ባለሙያዎችን ጭምር በመጠቀም የአቅም ግንባታ ስራ በመስራት በዛ መሰረት አገልግሎት እንዲጀምር ስላደረግን ምናልባት እነሱ ደግሞ ወደ ኮሚቴው ወርደው ህብረተሰቡን ግንዛቤ መስጠትና ስነ ልቦናውን የመገንባት ስራ ይሰራሉ ብለን እንጠብቃለን።
አካባቢዎቹ ከተለቀቁ በኋላ የጤና ቢሮ 8 ቡድኖችን አቋቁሞ ወደ 8 ዞኖች ለዳሰሳ ጥናት መላኩን ዳይሬክተሩ ገልጸዋል። ክልሉ ለውድመቱና ለጉዳቱ ተጠያቂ ያደረገው ህወሓትን ሲሆን የህወሓት መሪዎች ግን በተለያዩ ጊዜያት በሰጧቸው አስተያየቶችና ምላሾች የንብረትንና አስመልክቶ ሲነሱባቸው የቆዩ ክሶችን ሲያስተባብሉ ቆይተዋል። በሚነሱት ወንጀላዎች ላይ ገለልተኛና ዓለም አቀፍ ምርመራ እንዲካሄድ አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን መጋቢት 2/2014 ዓ.ም በሐዛስ ደግፎ ባወጣው ሪፖርት የህወሓት ታጣቂዎች በቆዩባቸው አካባቢዎች በትምህርት፣ በጤናና መሰል የመሰረተ ልማትና ማህበራዊ አገልግሎት ተቋማት ላይ የንብረት ውድመት አድርሰዋል ማለቱ ይታወሳል። በጦርነት የተጎዱ አካባቢዎችን መልሶ ለመገንባትና ተጎጂ ሰዎችንም ለመደገፍ የሚውል የ300 ሚሊዮን ዶላር የድጋፍ ስምምነት በገንዘብ ሚኒስቴርና በዓለም ባንክ መካከል ሰሞኑን ተፈርሟል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ቀጣዩ መሰናዷችን ስፖርት ነው። የሀገር ውስጥና የውጭ ስፖርታዊ ክንዋኔዎችን የያዘው የኬኔዲ አባተ ሳምንታዊ የስፖርት መሰናዶ ቀጥሎ ይቀርባል።
ድራማዊ ክስተቶች የታጀበው የእንግሊዝ ፕሪሚየር ሊግ ትናንት በማንቸስተር ሲቲ የበላይነት ፍጻሜውን አግኝቷል። የዋንጫው ባለቤት፣ አራተኛው የቻምፒየንስ ሊግ ተሳታፊ እንዲሁም ሶስተኛው ወራጅ ክለብ ሳይታወቁ እስከ መጨረሻው የዘለቀው ሊጉ ትናንት በፍጻሜው ያስተናገዳቸው የመጨረሻ ጨዋታዎች ልብ አንጠልጣይ ሆነው አልፈዋል። በሜዳው አስቶን ቪላን ያስተናገደው ማንቸስተር ሲቲ 2-0 ከመመራት ተነስቶ በመጨረሻዎቹ ደቂቃዎች ባስቆጠራቸው 3 ጎሎች አሸንፎ የዋንጫው ባለቤት ሆኗል። እስከ መጨረሻው ሲቲን ሲያሳድድ የቆየው ሊቨርፑልም ተጋጣሚውን ወልቨርሃምፕተንን 3-1 ቢያሸንፍም ውጤቱ ለዋንጫው የፈየደለት ነገር የለም። ከሊቨርፑል ጋር በቆየባቸው ረጅም ዓመታት የፕሪምየር ሊግ ዋንጫን ማንሳት ያልቻለው የክለቡ የቀድሞ ኮከብ ስቲቨን ጄራርድ በቪላ አሰልጣኝነቱ ለሊቨርፑል ትልቅ ውለታ ሊሰራ የሚችልበትን እድል በጥቂት ደቂቃዎች ልዩነት አምክኗል። በጄራርድ የሚመራው አስቶን ቪላ እስከ 76ኛው ደቂቃ ድረስ ሲቲን 2-0 ሲመራ ቢቆይም ውጤቱን አስጠብቆ መውጣት ግን አልቻለም። በአምስት ዓመታት የኤቲ ኢቲያድ ቆይታው አራት የፕሪሚየር ሊግ ዋንጫዎችን ያሳካው የሲቲ አሰልጣኝ ፔፕ ጋርዲዮላ በሰጠው አስተያየት በዚህ ሀገር ፕሪሚየር ሊግን በአምስት የውድድር ዘመን አራት ጊዜ ስታሸንፍ ተጫዋቾችህ በጣም ልዩ ስለሆኑ ነው ሲል ተጫዋቾቹን አሞካሽቷል። እዚህ ከመጣሁበት ጊዜ ጀምሮ ያሳለፍኩት ምርጡ ድባብ የዛሬው ነው ያለው ጋርዲዮላ ድሉን ነገ በማንቸስተር ጎዳናዎች ላይ በሲጋራና ቢራ አብረን እናከብራለን በማለት ደስታውን ገልጿል። ውጤታችን ከተቀናቃኛችን ጥንካሬ ጋር የተያያዘ ነው እናም በህይወቴ እንደ ሊቨርፑል ያለ ቡድን አይቼ አላውቅም ሲልም ጋርዲዮላ አክሏል። አራተኛ ደረጃን ይዞ በማጠናቀቅ የሻምፒየንስ ሊግ ቦታን ለማግኘት እስከ ቅርብ ሳምንታት ድረስ ቅድመ ግምት አግኝቶ ሲመራ የነበረው አርሰናል በመጨረሻዎቹ ሳምንታት እድሉን ለቶተናም አሳልፎ በመስጠት በመጨረሻው ጨዋታ አሸንፎ የቶተናምን ሽንፈት ቢጠብቅም ፍላጎቱ ሊሰምርለት አልቻለም። ምንም እንኳን አርሰናል ኤቨርተንን በማሸነፍ የመጨረሻ የቤት ስራውን ቢወጣም ቶተናምም ኖርዊችን አሸንፎ የአራተኝነቱን ደረጃ ይዞ አጠናቋል። ከሊጉ ላለመውረድ በሊድስ ዩናይትድ እና በበርንሌይ መካከል በነበረው መጠባበቅ ደግሞ በአንጻራዊነት የተሻለ እድል የነበረው በርንሌይ በኒውካስል ዩናይትድ ሲሸነፍ ሊድስ ብሬንትፎርድን አሸንፎ በሊጉ መቆየት የሚችልበትን ውጤት አስመዝግቧል። በዚህም በርንሌይ ከኖርዊች እና ዋትፎርድ ቀጥሎ ሶስተኛው ወራጅ ቡድን ሆኗል። በሌላ ዜና እስከ መጨረሻው አጓጊ ሆኖ የቀጠለው የጣሊያን ሴሪያ ውድድርም ትናንት ፍጻሜውን ሲያገኝ ሳሱሎን 3-0 ያሸነፈው ኤሲ ሚላን ከ11 ዓመታት በኋላ ሻምፒዮን ሆኗል። ሚላን ትናንት ያነሳው 19ኛ የሴሪያ ዋንጫውን ነው። ከቀናት በኋላ ለሚጀምረው የአፍሪካ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድንን የሚወክሉ 28 ተጫዋቾች ተለይተው ጥሪ ቀርቦላቸዋል። ጥሪ ከቀረበላቸው ተጫዋቾች መካከል ግብ ጠባቂዎች ፋሲል ገብረ ሚካኤል ከባህር ዳር ከተማ፣ በረከት አማረ ከኢትዮጵያ ቡና፣ ዳግም ተፈራ ከሐዋሳ ከተማና ሰይድ አብታሙ ከወልቂጤ ከተማ ናቸው። ለተከላካይ መስመር የተመረጡት ደግሞ ሄኖክ አዱኛ፣ ምኞት ደበበና ሱሌማን ሐሚድ ከቅዱስ ጊዮርጊስ፣ አስራቱንጆ ከኢትዮጵያ ቡና፣ ረመዳን የሱፍ ከወልቂጤ ከተማ፣ ብራኑ በቀለ ከሀዲያ ሆሳዕና፣ ያሬድ ባዬ ከፋሲል ከነማ፣ ጊት ጋትኩት ከሲዳማ ቡናና ሚሊዮን ሰለሞን ከአዳማ ከተማ ናቸው። አማካይና አጥቂዎች ደግሞ ጋቶች ፓኖም፣ አማኑኤል ገብረ ሚካኤልና ቸርነት ጉክሳ ከቅዱስ ጊዮርጊስ፣ ሱራፌል ዳኛቸው፣ በዛ በመለዮና በረከት ደስታ ከፋሲል ከነማ፣ አማኑኤል ዮሐንስና አቡበከር ናስር ከኢትዮጵያ ቡና፣ መስዑድ መሐመድ ከጅማ አባጅፋር፣ ቢኒያም በላይ ከመከላከያ፣ ወንድማገኝ ኃይሉ ከሐዋሳ ከተማ፣ ሽመልስ በቀለ ኤልጎናው ከተባለ የግብጽ ክለብ፣ ዳዋው ጤሳ ከአዳማ ከተማ፣ ይገዙ ቦጋለ ከሲዳማ ቡናና ሀብታሙ ታደሰ ከሀዲያ ሆሳዕና መሆናቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ብሔራዊ ቡድኑ የምድብ የመጀመሪያና ሁለተኛ ጨዋታውን ግንቦት 25ና 29 ከማላዊና ግብጽ ጋር በማላዊ ዋና ከተማ ሊሎንግዌ የሚያደርግ ይሆናል። 10 የሰብአዊ መብት ተሟጋች ቡድኖች ለኳታር ስደተኛ ሰራተኞች 440 ሚሊዮን ዶላር የካሳ ክፍያ ጠየቁ። አምነስቲ ኢንተርናሽናል የአውሮፓ እግር ኳስ ደጋፊዎችና ሌሎች 8 የሰብአዊ መብት ተሟጋቾች ለዓለም ዋንጫው ዝግጅት በግንባታ ስራዎች ላይ በተሰማሩበት ወቅት የሰብአዊ መብት ጥሰት ተፈጽሞባቸዋል ተባሉ። በመቶ ሺዎች የሚቆጠሩ የስደተኛ ሰራተኞች ፊፋ ቢያንስ 440 ሚሊዮን ዶላር የካሳ ክፍያ እንዲያዘጋጅ በጋራ ጥያቄ ማቅረባቸው ታውቋል። ገንዘቡ ከዓለም ዋንጫው የሽልማት ገንዘብ ጋር የሚመጣጠን ነው ተብሏል። ጥያቄው የቀረበው ፊፋ በትንሿ የባህረ ሰላጤ ሀገር ኳታር ለዓለም ዋንጫ ዝግጅት በነበረው የመሰረተ ልማት ስራ ላይ የሚሰሩ ሰራተኞችን ብዝበዛ ለመከላከል ዘግይቷል የሚለውን ውንጀላ ተከትሎ ነው። የአስር ሰብአዊ መብት ተሟጋች ቡድኖች ጥምረት ለፊፋ ፕሬዝደንት ጂያን ኢንፋንቲኖ በላከው ግልጽ ደብዳቤ ፊፋ ከኳታር ጋር በመተባበር የሰራተኞች የመብት ጥሰት ጥያቄዎች መፍትሄ እንዲያገኙ ለማድረግ አጠቃላይ ፕሮግራም ቀርጾ መስራት አለበት ብሏል። ደብዳቤው የኳታር ባለስልጣናት ውድድሩ ለሀገሪቱ ከተሰጠበት ዓመት እንደ ጎርጎሮሳውያኑ ከ2010 ጀምሮ በሺዎች የሚቆጠሩ የስደተኛ ሰራተኞችን የሞት ምክንያት መመርመር ተስኗቸዋል ይላል። ውድድሩ እንዲካሄድ ብዙ ለለፉ ሰራተኞች ካሳ መክፈልና እንደዚህ አይነት በደል ዳግም እንዳይከሰት ለማድረግ እርምጃዎችን መውሰድ ፊፋ የሰብአዊ መብቶችን ለማክበር ያለውን ቁርጠኝነት ሊያመለክት ይችላል ሲልም ደብዳቤው ጠቅሷል። ፊፋ በምላሹ የሰራተኞችን መብት ከማስጠበቅ ጋር በተያያዘ ከዚህ በፊት ታይቶ የማይታወቅ የመፍትሄ ሂደትን ተግባራዊ ለማድረግ ከኳታር የዓለም ዋንጫ አዘጋጆች ጋር በመተባበር እየሰራ መሆኑን ገልጿል። ከዓለም ዋንጫው ዝግጅት ጋር በተያያዘ ተደጋጋሚ የሰብአዊ መብት ውንጀላዎች የቀረቡባት ኳታር ወንጀላዎቹ መጋነናቸውንና የሚፈጠሩ የመብት ጥሰት ችግሮችን እየቀረፈች መሄዷን በመግለጽ የሚቀርቡባትን ወንጀላዎች ስታስተባብል ቆይታለች። በመጨረሻም ፊፋ ለወንዶች የዓለም ዋንጫ በታሪክ ለመጀመሪያ ጊዜ ሴት ዳኞችን መረጠ። ለኳታር 2022 የዓለም ዋንጫ ከተመረጡ ዋና ዳኞች ስም ዝርዝር ውስጥ 3 ሴት ዳኞች ተካተዋል። በዚህ ታሪካዊ ውሳኔ ፈረንሳዊቷ ስቴፋኒ ፍራፓርት፣ ሩዋንዳዊቷ ሳሊማ ሙካንሳንጋ እና ጃፓናዊቷ ዮሺሚ ያማሺታ በኳታር የዓለም ዋንጫን ከሚመሩ 36 ዳኞች መካከል መመረጣቸውን ፊፋ ሐሙስ ዕለት አስታውቋል። ብራዚላዊቷ ኒውዛ ባክ፣ ሜክሲካዊቷ ካረን ዲያዝ መዲና እና ካትሪን ኔስቢት ከዩናይትድ ስቴትስ ደግሞ ፊፋ ከመረጣቸው 69 ረዳት ዳኞች መካከል ተካተዋል። በአጠቃላይ 6 ሴት ዳኞች ተመርጠዋል። የፊፋ የዳኝነት ኃላፊ ፒየር ሉጂ ኮሊና ስለ ሴት ዳኞች መመረጥ ሲገልጹ ይህ ከበርካታ ዓመታት በፊት ጀምሮ የነበረው ረጅም ሂደት የተሳካበት ነው ብለዋል።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። አብራችሁ ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።